ባሳለፍነው ሳምንት አጋማሽ ቦንጋ ከተማ አቅራቢያ በጎጀብ ቀበሌ የሚገኝ 350 ሄክታር የግል እርሻ በአካባቢው ነዋሪዎች ጥቃት ደረሰበት። በመሬታችን ላይ ጭሰኞች ሆነን ሲሉ ለተቃውሞ የወጡ ሰዎች በቆሎ፣ ሙዝና አናናስ በሚመረትበት ባለቤትነቱ ሆራይዘን ፕላንቴሽን በመባል የሚታወቅ በሼክ መሐመድ አላሙዲ ባለቤትነት የሚንቀሳቀስ እርሻን አቃጠሉ፣ ምርት አወደሙ፣ ትራክተሮች፣ ኮምባይነሮችና ብስክሌቶችን አጋዩ። የህዝቡን ቁጣ ምን አስነሳው? በአካባቢው የሚኖሩና ለደህንነታቸው በመስጋት ስማቸውን ያልጠቀሱ ነዋሪ ያብራራሉ።
ማክሰኞ ዕለት ነው ሁሉም እንቅስቃሴ ጀመረው። እንግዲህ ጥያቄው ያው እነሳ መጀመሪያ ደግሞ ጥያቄ ነው፣ ከዛ በኋላ ደግሞ የቦታ ጥያቄ ነው። መሬት ይገባናል ይሰጠን ነው፣ መሬት በሊዝ ነው የሚሰጥበት። እኛ ተወልደን አደግንበትን መሬት ተቀምጠናል። እንደገና በሊዝ ለመግዛት አቅማችን አይፈቅድም። አሰሪ ድርጅታችን የምንጠይቀን አሰሪ ድርጅታችን የቱ እንዲሆን አልታወቀም። የሚከፈለን በራሳችን መሬት ሲሰኛው ነው የሚከፈለን 600 ብር ነው። 600 ብር መሬት እንዴት አድርገን በሊዝ መግዛት እንችላለን የሚል ጥያቄ አነሱና ጥያቄው ወደ ወረዳው ዞን አስተዳዳሪ ደርሶ ዞን አስተዳደር ደርሶ ከዛ የሚመለከታቸው አካላት ሊያናገሩ ከመጡ በኋላ እርሻ ልማቱ አዳራሽ ውስጥ ተሰብስቦ መልስ ማግኘት አልቻሉም። ጥያቄው ይሄ ከሆነ አንቀበልም ሲሉ፣ ይህንን ጥያቄ የማትመልስልን ከሆነ እኛም አናውቃችሁም አሉ። በዚህ ተለያዩና መልስ ባለማግኘታቸው ነው።
መሬቱ ከቀድሞ የደርግ አስተዳደር አንስቶ በመንግስት እርሻ ልማት የነበረና አሁን ለግል የእርሻ ልማት የተላለፈ መሆኑን ከነዋሪዎችና ከሌሎች ምንጭ ለመረዳት ችለናል።
ቀደም ሲል የመንግስት እርሻ ሴፍቲ የመንግስት እርሻ ቡናና ሻይ ልማት ስር ነበር የነበረው። በኋላ ግን ኢህአዴግ ከገባ በኋላም እንደዛ ሲሰራ ቆይቶ በኋላ ሼህ አላሙዲን ሸንኮራ ለመትከል ገዙ ተብሎ ተወራ። ከዛ በኋላ የአላሙዲንም ቦታው ላይ አልታዩም። እኔንም ተወካይ ያለም ሰው የለም። ቀደም በነበሩ ሰዎች ነው ስራው ሲካሄድ የነበረው እና ጥያቄው ይኸው ነው።
በዚህ የእርሻ ልማት 205 ቋሚ ሰራተኞች ሲኖሩ ከ500 እስከ 600 የሚጠጉ ጊዜያዊ ሰራተኞች እንዳሉ፣ የስራ እድሉም ለወጣቶች መፈጠሩን አንድ ስማቸው እንዳይጠቀስ የገለጹ ምንጭ ከሚድሮ ኩባንያ ተናግረዋል። የደረሰው ውድመትም ወደ 20 ሚሊዮን ብር እንደሚጠጋ አስረድተዋል። በእርሻው ላይ ጉዳት መድረሱን ያረጋገጡልን የአካባቢው ፖሊስ ኃላፊ ሲሆኑ ዝርዝር መረጃ ይዘው መግለጫ እንደሚሰጡን ቃል ገብተው ደጋግመን ብንደውል መረጃ ለማግኘት አልቻለም። ሆራይዘን ፕላንቴሽን በሳውዲ ስታርን ጨምሮ በስሩ በርካታ የግብርና ልማት ድርጅቶች ያካተተ ነው። በተለይ በዚህ አካባቢ ያለው በሊሙ አካባቢም ወደ 12000 ሄክታር መሬት ተከራይቶ የቡና ልማት ስራ በማካሄድ ላይ እንደሚገኝ በዘገባችን ተረድተናል። ይሄ የቡና ልማት በለቀማ ወቅት እስከ 20000 በአማካይ ደግሞ በአመት ውስጥ ከ7 እስከ 9000 ሰራተኞችን በስራ የሚያሰማራ ሲሆን 3200 ቋሚ ሰራተኞች አሉት። በዚህ አካባቢም የማህበረሰብ ተጠያቂነት ጥያቄዎች ከጊዜ ወደ ጊዜ እንደሚነሱ፣ ሆኖም ድርጅቱ በአካባቢው የመሰናዶ ትምህርት ቤት አሰርቶ ማስረከቡንና የአካባቢውን የስፖርት ድርጅቶች በማገዝ ስራ መስራቱን የሚድሮ ኩባንያ ያስረዳል። ከ30 ዓመታት በላይ በዓለም ባንክ ያገለገሉት የልማት ምጣኔ ባለሙያ ዶክተር አክሎግ ቢራራ የመሬት ይዞታን በተመለከተ መጽሐፍ አሳትመዋል። በድርጅቶችና በማህበረሰቦች መካከል ግጭት ለምን ይፈጠራል ብዬ ጠይቂያቸው ነበር።
ግጭቶች ለምን ይነሳሉ? ሰው የተደረገውን ኢንቨስትመንት ለምንድን ነው ኢላማ የሚያደርገው የሚለው ጥያቄ ወሳኝ ነው። ሰው ተጠቃሚ በሚሆንበት ጊዜ ባለቤትነት ይሰማዋል። የራሴ ነው ብሎ ያየዋል፣ ያንን ኢንቨስትመንት ማለት ነው። ነገር ግን በዚያ በአካባቢው ያለው ዜጋ ተጠቃሚ ካልሆነ፣ ለምሳሌ የቀን ሰራተኛ እንውሰድ። የቀን ሰራተኛ የሚያገኘው ገቢ በጣም ዝቅተኛ ነው። አሁን ተሻሽሎ እንደው አላውቅም፣ ግን ጥናቱን ባደረግኩበት ጊዜ በተከታታይ ደግሞ ለማሻሻል ሞክሬያለሁ። ግን ያለው የቀን ሰራተኛ ገቢ ከኑሮ ፍላጎቱ ጋር ሊጣጣም አይችልም፣ አልቻለም። ስለዚህ በዚያ አካባቢ ያለው ነዋሪ ተጠቃሚነቱን አያየውም። መሬቴ ተነጥቋል ይልና አይ የቀን ሰራተኛ ሆኛለሁ፣ ነገር ግን የቀን ሰራተኛ አበሌ ወይም ደሞዜ ከኑሮ ሁኔታው ጋር ግጥም ከመደገፍ ጋር ራስን ከማሻሻል ጋር ምን ሊጣጣም አይችልም የሚል ጋርዲያን ያካሄዳቸውን እንትኖች አሉ፣ ቃለ መጠይቆች አሉ፣ እናንተ ያካሄዳቸው አሉ፣ ሌሎችም ያካሄዳቸው አሉ። እኔ በአካል ሂጄ አላየሁትም። ነገር ግን ይሄ ችግር አለ። በአንድ ሀገር ውስጥ እኮ ኢንቨስትመንት ያስፈልጋል። የውጭ ባለሀብቶች አገር ወደ አገር ይግቡ በሚባልበት ጊዜ እኮ ተመጣጣኝ ጥቅም ለማግኘት ነው። ተመጣጣኝ ጥቅም ምንድን ነው? ለምሳሌ ሳውዲ ስታርን እንውሰድ። ያን ለም መሬት በሳውዲ ስታር ከተወሰደ በኋላ በጣም እጅግ የሚዘገንን የአካባቢ መውደም አለ፣ የህብረተሰብ መውደም አለ። ያን እርሻ የለማው እርሻ በማን ኤክስፔንስ ነው? ማንን ጎርቶ ነው የሚለውን ብንጠይቅ ነዋሪዎችን ጎርቶ ነው፣ ኢትዮጵያንም ጎርቶ ነው። 1 ሚሊዮን ቶን ሩዝ ተመርቶ ለማን ገበያ ነው የሚቀርበው? በተመሳሳይ በዚያ ጊዜ ኢትዮጵያ 1 ሚሊዮን ቶን የሚሆን ስንዴ እና ሌላ ጥራጥሬ ከአሜሪካ አግኝታለች። ስለዚህ በአንድ በኩል መሬትን እያከራዩ ለሳውዲ ገበያ ማቅረብ፣ በሌላ በኩል ግን የኢትዮጵያ ሕዝብ እንዲራብ ማድረግ እና ወይም የኢትዮጵያ ሕዝብ ሸማች እንዲሆን ማድረግ፣ እነዚህ ሊጣጣሙ የማይችሉ የፖሊሲ ችግሮች ናቸው።
ግን እርስዎ ባሉት የውጭ ምንዛሬ በማስገኘት ለሌሎች ልማታዊ ስራዎች ለሕዝቡ አገልግሎት ለማድረስ የሚያስችሉ ቁሳቁሶችና የመሳሰሉ ነገሮችን ለማስገባት ሊውል አይችልም ወይ የሚል ጥያቄ ይነሳል።
አዎ፣ አግባብ ያለው ጥያቄ ነው። ነገር ግን የውጭ ምንዛሬ በኢትዮጵያ ውስጥ አግባብ ባለው ኃላፊነት ባለው ለህብረተሰቡ ቋሚ ድርጅቶችን በሚያስገኝ ሁኔታ ተከስቷል አልተከሰተም የሚለውን መጠየቅ ይኖርብናል። ኢትዮጵያ እኮ በሙስናና በሌብነት የምትዘረፍ ሀገር ናት። ስለዚህ እርግጥ ነው የተሰሩ ስራዎች የሉም ማለት አይደለም። የተሐድሶ ግድብ አንድ ጥሩ ምሳሌ ነው። ሌሎችም መሰረተ ልማቶች አሉ። እነዚህ የሚናቁ ነገሮች አይደሉም። ነገር ግን ኦፕቲማል የሆነ በአብዛኛው ከፍተኛ የሆነ የአገር ኢኮኖሚ መሰረት የሚችለው በስርቆት አይደለም። ያን የሚሰረቀው የውጭ ምንዛሬ አገርን ለማልማት የህዝብን ህይወት ለማሻሻል ሲቻል ብቻ ነው።
ከዚህ ጋር በተያያዘ በኢትዮጵያ የግብርና ልማት ፖሊሲና እቅድ ዙሪያ መጽሐፍ ያሳተሙት ሌላው የምጣኔ ሀብት ባለሙያ ዶክተር ደምስ ጫንያለው በገጠር ልማት በተለይ የአርብቶ አደር ማህበረሰቦች ዘለቂታ ያለው ኑሮ መሻሻል ፖሊሲዎችና አፈጻጸም ላይ ያተኮረ መጽሐፍን ለንባብ አቅርበዋል። በኢትዮጵያ መንግስት ፖሊሲ አትኩሮት መሆን ያለበት ይላሉ። አትኩሮቱ አነስተኛ ይዞታ ባላቸው ገበሬዎች መሆን አለበት።
በኢትዮጵያ ውስጥ መሬት የህዝብና የመንግስት ከህገ መንግስቱ ጀምሮ ማለትም በአጭሩ የሚያስቀምጠው ባለቤትነት የህዝብና የመንግስት ነው። ይሄ የሆነ ግን በኢትዮጵያ ውስጥ በግብርና ክፍል ውስጥ የሚንቀሳቀሱ ኃይሎችን ስናይ በአብዛኛው በአነስተኛ ገበሬዎች የተያዘ መሬት ነው ያለው። ይሄ ማለት የተያዘ በምንበት ጊዜ ከምርት አንጻር ማለት ነው። በየአመቱ ከሚመረተው ለምሳሌ አመታዊ የሰብል ምርት ሊሆን ይችላል ወይም አመታዊ ሰብል ሊሆን ይችላሉ ወደ 95% በላይ ያለው የሚያመርቱት በመሬት ይዞታቸው ከ5 ሄክታር በታች ያሉ ናቸው። እንዲሁም በዚህ ውስጥ ሰፊ የሚይዙት የመሬት ይዞታቸው ከ1 ሄክታር በታች ያላቸው ናቸው። ስለዚህ እነዚህ አነስተኛ የሚላቸው ናቸው። በአንጻሩ በአሁኑ ሰዓት ያለው በቅርብ ጊዜ ያለው የማዕከላዊ ስታቲስቲክስ ኤጀንሲ መረጃዎች እንደሚያሳዩን ከሆነ በኢትዮጵያ ውስጥ ከ10 ሄክታር በላይ መሬት ኖሯቸው በአመት ከሚመረተው ወደ 13 ሚሊዮን ሄክታር ከሚጠጋ ውስጥ የሚያመርቱ 2% ማለት ነው። አሁን ካለው ሁኔታ አንጻር መሰረታዊና ዘላቂ የሆነ ነገር እንድንፈጥር ከተፈለገ ከውጭ በሚመጡ እንደዚህ ቅድም የመንሽን ያደረጋቸው ካራቱሪ የሳውዲ በምትለው አይነት ሳውዲ ከሀገር ውስጥ መብቀል አለባቸው በሚል እንጂ በሀገር ውስጥም ይሁን ከውጭ የሚመጡ ባለሀብቶች መምጣት አለባቸው። እነሱ በሚመጡበት ጊዜ ግን በጣም ፔንስቴኪንግ
ለምንድን ነው የሚያጡት? ምን ሊሰሩ ነው? በጥቅሉ የትኛውን ክፍተት ይሞሉ ነው የሚያጡት? ይሄ ክፍተታችን ከምግብ ዋስትናን ከማረጋገጥ አንጻር ነው ወይስ ኤክስፖርት አድርገን ሬቨኒ ጀነሬት ከማድረግ አንጻር ነው? ይሄን ሁሉ ጥረት አድርጎ ዳይጀስት አድርጎ መቅረብ አለበት እንጂ የነሱ ሚና በእነዚህ ይተካል አይደለም። ባላንሶች እንዲገቡ ይፈልጋል። አገር በቀልም ሊሆን ይችላል። ሶሶስ ያው እንደምትሰማው ነው። ለምሳሌ ባለፈው አመት ብዙ ዶክተር ከጠቅላይ ሚኒስትር ቢሮ ጀምሮ ባሉት ሚኒስትሮች ተስተዋል። በክልልም መሬት ወሰዱና ለግብርና ተግሮ የምንሰማው አይደለም። መሬቱን አላለሙትም። በዛ ተሳክቶ የመጣ ገንዘብ ይሄ እንግዲህ የጎዳጎታ ላይ የምናነቀው ነው። ሌላ ስራ ላይ ዋለ አይደለም። ጀሚኒ ሆነ ኢንቨስተር ጀሚኒ ሆነ አልሚ ያስፈልጋል። የራሳችንን አነስተኛ ገበሬዎች ከአሉበት 10% ይወጡ ያሉትን በተለይ ወደ ዘመናዊና ንግድ መር ወደ ሆነ ዳሪክ አነስተኛ ኮመርሻል ፋርመርስ ወይም አግሪካልቸራል ኢንተርፕረነርስ መምጣት አለብን የሚለው ሀሳብ እየጎለበተ ይላል። በሁለተኛ ግን አሁን ያልከው እንግዲህ የግሉን ዘርፍ ማጠናከር ነው። ይሄ መጀመሪያ አንድ ነገርን ማመን ያስፈልጋል። እኛም ሀገር ውስጥ አሁን ክርክሩን ረገብ እንዲላ ያደረጉ ነው ይመስለኛል። በተለይ አነስተኛ ገበሬዎቻችን የግል አይደሉም የሚል ክርክር ወይም ደግሞ እነሱን የሚወክሏቸው ድርጅቶች እንደ ገበሬ ማህበራት፣ የህብረት ስራ ማህበራት የግል አይደሉም ወይም ምንድናቸው የመንግስት ናቸው። ይሄ ሬዲክለስ ነው። ይሄ ነገር ነው። ገበሬዎቻችን በተፈጥሮ የግል ናቸው የሚል አርጊመንት ነው ያለኝ። ክርክሩ መሆን ያለበት ግን የእኛ ገበሬዎች በሁሉም መቃኘት ያለበት ከኤክስቴንሽኑ ጀምረ ከግብይቱ አሰራር ከሁሉም ጀምረ መቃኘት ያለባቸው ያለበት የእነሱን ምን ላምርት፣ እንዴት አድርጌ ላምርት፣ የሚያስፈልጉኝን ግብአቶች ከየት ልግዛ፣ ገዝቼ ምን ተጠቅሜ ካመረትኩ በኋላ ወዴት ነው ገበያ ልውሰድ፣ መቼ ልውሰደው፣ መወሰን የእነሱ መሆን አለበት። እንደዚህ አይነት ገበሬዎች ፈጥረናል ወይ ብለህ ብትጠይቀን በግልጽ ምክር አልፈጠርንም። ይሄ ከፍተኛ የሆነ የኮንሱመር ስትራቴጂ ለውጥ ያስፈልገዋል። ይሄን ስናደርግ ነው ቅድም ያልኩህ ገበሬዎቻችን ሪል ፕራይቬት ፋርመርስ ሲሆኑ፣ እነሱ የሚያቋቁሟቸውን ድርጅቶች እንደዛ ሲሆኑ፣ እነዚህ ገበሬዎቻችን ለምሳሌ ማዳበሪያ የግዴታ ከመንግስት ብቻ መጠበቅ የለባቸውም ወይም መንግስትም እኔ ነኝ ማዳበሪያ የሚያቀርብልኝ ብቻ ማለት የለበትም። ማዳበሪያን ከየት መግዛት እንዳለባቸው እነሱ ይወስናሉ። አቅራቢዎች ተወዳዳሪ መሆን አለባቸው። በግብአት ግብይቱም ሆነ በምርት ግብይቱ መወሰን ያለባቸው እነሱ ናቸው። ከዚህ አይነት አሰራር ውስጥ ካላስከተላቸው የትማንደስ።
በዚህ ውይይት ላይ የሆራይዘን እና የሚድሮክን ከፍተኛ አመራር አባላት አስተያየቶች ለማካተት ጥረን አልተሳካም። በተከታይ ዘገባችን ከተገኙ ወደ እናንተ ዜናውን እናደርሳለን።